ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 2 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ግንቦት 2 ቀን 159 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በቅድሚያ የፍካሬ ዜና ፕሮግራማችን ይቀርባል። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ጽሑፎችን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና ባሳለፍነው ሳምንት የወያኔ ቁንጮዎችና የኦህዴዱ ኮሎኔል ወዲያና ወዲህ ማዶ ለማዶ ሆነው የሚወራወሩትን እንካይ ቀመሰል የዛቻ ፉከራ የታዘቡ አረጋውያን ወትሮም ያልተገራ ወንጭላ አባቱ ፈረስን ለመርገጥ መቃጣቱ የሚተበቅ መሆኑን እንደዋዛ የሁለቱን የስልጣን ጥመኞች ማጓራት ሲያስረዱ ተደምጣዋል። በያፓንና በጥቂት አገር ወዳዶች ይህ የእርስ በርስ ግጭት ሊከሰት እንደሚችል ከዛሬ 2 አስርት ዓመታት በፊት አንስቶ ጆሮ ያለው ይስማ እየተባለ የተነገረ ጉዳይ መሆኑን ያገራችንን የፖለቲካ ሁኔታ በጥረው የሚያዩ አዋቂዎች አስረዳሉ። የኦዴፓው ጥራዝነት ኮሎኔል በኮሮና ስም የስልጣን ልጓሙን ሙጭጭ ብሎ ህዝብን ከፋፍሎና አሸብሮ ለመግዛት ያለውን ቀቢጸ ምኞት ለሃጆን እያዝረበረበ ማሳየቱን ብዙዎች አስረዳሉ። ፋንጻሩም በወሮበላነት በሌብነት በዘራፊነት በጨፍጫፊነት የኢትዮጵያ ህዝብ ውጉስ ከማአሪዮስ ብሎ ጥግያት ያዘው የህወሓት ወያኔ ቁንጮዎች በዚህ አጋጣሚ ከተወረወሩበት ጥግ ቀና ብለው የፈሪጭውታቸውን ይያላዘኑ መሆናቸው ሲታሰብ እርስ በርሳቸው የመላተማቸው ጊዜ መቅረቡን እንደሚያሳይ በርካቶች ያስረዳሉ። ዘረኛው ኮሎኔል ህገ ወያኔን የኢትዮጵያ ህግ አድርጎ ስለምርጫ የተቀመጠው አንቀጽ ትርጉም ያስፈልጋል የሚል ተጫፈኑልኝ ላሞኛችሁ ልፍለፋው በበርካቶች ተንበርካኪ ወይም ተፎካካሪ ቡድኖች እንኳን ተቀባይነትን አላገኘም። በልጽግና የተባለው የጽንፈኞችና የወልጋዶች ቡድንን በማጀብ ከኋላ ኋላ ከሚንጠለጠሉ ቡድኖች አንዱ የሆነው ኢዜማ ያቋራጭ ወይም ያደረ መንግስት ይቋቋም በሚል ያቀረበው ሐሳብ ቡድኑ ባቋራጭ ለግል ስልጣን የሚያደርገውን ሩጫ ይፋ አድርጎታል። በአምባገነንነት ህዝብና አገርን እያስተቃዩ እየጨቆኑ እየዘረፉ ከሚገዙ የአፍሪካ አረመኔዎች አንዱ የሆነው ኢሳያስ አፈወርቂ ወደ ኢትዮጵያ ደጋግሞ በመጣባቸው ወቅቶች ሁሉም የመምጣቱ ጉዳይ በሚስጥር እንደሚያዝና በፋብሪካና በርሻ መራቂነት መሳተፉ ከመነገሩ በስተቀር ሌላው እንደተከደነ መሆኑ ጽንፈኛው የቄሮ አገዛዝ በኢትዮጵያና በህዝቡ አጠቃምና መብት እየተጫወተ ለመሆኑ እንደማያጠራጥር ብዙዎች ያስረዳሉ። ሰሞኑን ኢሳያስ የመጣው ያኔ በኤሚሬትስ አደራዳሪነት ከኢትዮጵያ ህዝብ እስከዛሬ ድብቅ የተደረገውን ስምምነት ተከትሎ የተግባራዊነቱን መርሃ ግብር ላይ ለመፈራረም መሆኑን ጉዳዩን በቅርብ ከሚከታተሉ መረዳት ተችሏል። ይህ የባድመ አዲሮብ የዛላምበሳ የመሬት ቆረሳ ጉዳይ እንዲህ እንደዘበት በፊርማ የሚያልቃ ለመሆኑና ከባድ መዘዝ ሊያስከትል እንደሚችል የአካባቢውን ጂኦፖለቲካ የሚያውቁ አስጠንቅቀዋል። በኢትዮጵያ የኮሮና ተዋሃሲ ወረርሽኝ በአስደጋጭ ሁኔታ እየተስፋፋ ነው። በዚህ ባሳለፍነው ሳምንት በኮሮና ተዋሃሲ ከተረከፉት ውስጥ ምንም አይነት የውጭ የጉዞ ታሪክ የሌላቸውና ከውጭ ከመጣ ሰው ጋርም ንክኪ ያልነበራቸው ሰዎች ቁጥር መጨመሩን ተከትሎ የሕክምና ባለሙያዎች ስጋታቸውን እየገለጹ መሆናቸው ታውቋል። የኮሮና ተዋሃሲ በሀገር ውስጥ በከፍተኛ ሁኔታ እየተሰራጨ ለመሆኑ ባለሙያዎቹ ያላቸውን ጠንካራ ጥርጣሬ መሰንዘራቸው የታወቀ ነው። እስካሁን በአብዛኛው የበሽታው ተጠቂዎች የሚገኙት ከማቆያዎች ሲሆን ይህ ብቻውን በቂ እንዳልሆነና በቀን የሚመረመሩ ሰዎች ቁጥር በእጅጉ መጨመር እንዳለበትና ሁሉንም የህብረተሰብ ክፍሎች ተደራሽ ያደረገ መሆን እንደሚገባው ባለሙያዎች አስገንዝበዋል። በአጭር ጊዜ በስፋት ምርመራ መጀመር ካልተቻለ የሚከሰተው እልቂት በቀላሉ የሚገመት ካለመሆኑን ባለፈ በርካታ ተያያዥነት ያላቸው ማህበራዊ ቀውስ ሊያስከትል እንደሚችል አኪሞቹ የማስጠንቀቂያ ድምጻቸውን ማስተጋባታቸውን መረዳት ተችሏል። የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
ከራ ህዝብን ለማስፈራራት መሞከር ጭንቅ ሲል የሚመዘዝ የገዢዎች ካርድ ነው። ገዢዎች ተገዢዎቻቸውን ለመፍጠር ጊዜውን እያዩና የአቅማቸውን ጥንካሬ እየለኩ የተገዢዎችን ትከሻ ሰድለው ሲያበቁ ማባበል መለማመጡን እርግፍ አርገው ይተውና መወጣጠር ይጀምራሉ። በሌላ መምሰልም የሚጥሩበት የማጭበርበር ዘዴያቸው በፉከራ ይተካል። ማስፈራራትን መላይ ብለው ይይዛሉ። ማስፈራራቱ ጸጥ ረጭ ለማሰኘት ነው። የኢትዮጵያ ሕዝብ በፍርሃት የሚበረገግ ቢሆን ኑሮ ለውጫሌው ስምምነት መሻር ጣሊያን ባደረገው ድንፋታ ተርበድብዶ ሳይገድ መስዋዕትነትን ትቶ አገሩን አስረክቦ በተቀመጠ ነበር። ለፋሽዝምም ለጠባብ ዘረኝነትም እጁን ያልሰጠ ሕዝብ ነውና ከማስፈራራቱ ይልቅ የኢትዮጵያ ሕዝብን የሚጎዱት እሱን መስለው ቀርበው የሚያስበረብሩት ናቸው። በዚህ ረገድ ከዘረኛው መለስ ዜናዊ ይልቅ አስመሳዩ አብይ አህመድ ክፉኛ ጎርቶታል። ብዙ ተመክሮ ያለው የኢትዮጵያ ሕዝብ ሁሉንም ጠንቅቆ ስለሚያውቅ ለድንፋታው ቦታ የለውም እንጂ ሙከራው ያ ነው። ሕዝብ በድንፋታም በመስፈራሪቾም በነጻነቱ ላይ ተደራድሮ አያውቅም። ለነገሩ የሕገ መንግስቱን ውድቀት ለመለካት የአገር ውስጥ ወንጀል ለማስረጃነት አንሶ ነው እዚያና እዚህ መባተል ያስፈለገው። ከአሜሪካ እስከ ላቲን አሜሪካ፣ ከአውሮፓ እስከ አፍሪካ ምሳሌ ፍለጋ የሚያሽከረክር ምን ነገር ተገኘ? እዚሁ በአገራችን ሕግ የማይዳኘው ወንጀል ተዘቅዝቆ እስከ መስቀል ሲያደርስ ታይቶ የለም እንዴ? እዚሁ በአገራችን የወያኔን አሰራር ሳያፈርሱ ወንጀለኛ ባለስልጣኖችን ለፍርድ ሳያቀርቡ የሚጠሏቸውን አስረው የሚወዷቸውን ሾመውና ሸልመው በስልጣን መቀመጥ ተችሎ የለም እንዴ? ይህ ሁሉ የሚፈጸመው ሕግ ቢኖር ነው? ወንጀለኞች ሳይነኩ በመቅረታቸውና በስልጣናቸው ላይ በመገኘታቸው ሕዝብን በቂም በቀል ሲያሰቃዩት እየታየ አይደለም ወይ? ሕዝብ በየትኛው የሕግ አግባብ ነው መብቱን እንዲያስከብር የሆነው? መታፈኑ መታሰሩ አሁንም ያለ ነው። ኢትዮጵያ ሕጋራዊት የተተረጎመባት አገር ናት ሲባል ቆይቷል። የትኛው ያኔ ያልነበረ ዳኛ ነው ዛሬ የሕገ መንግሥት አስተካካይና ተርጓሚ ሆኖ ለመሰየም ብቃት ያለው? የኮሎኔሉ የማጭበርበር ደረጃ መጠኑን አልፎ ስለፈሰሰ ብልጽግና የሚለውን ወያኔ ሰራሽ የዘር ፓርቲ ተማምኖ አሁን ያለበት ሕዝብን የማስፈራራትና በሕዝብ ላይ የመደንፋት ደረጃ ላይ መድረሱ እየተስተዋለ ነው። ይሄ ደግሞ እነ ደርግ አብዮታዊ ፓርቲ መሰረትን ብለው ሲፏልሉ እነ ወያኔ ኢህአዴግን ፈጥረናል ማን ይነካናል ብለው ሲወጣጠሩ ሁሉም በሕዝብ ትግል ድባቅ እንደተመቱ ጊዜ አሳይቷል። ምንም ሆነ ምን ሕዝብ የገዢ ድንፋታ ፈርቶ መብቱንና አገሩን ለቆ አያውቅም። ይህን መጠበቅ ጅልነት ነው። ይህ ለዘመናት የተጓዝንበት መንገድ በመሆኑ ኮሎኔሉ መልሶ ያመጣብናል ብሎ ሕዝብ ባለመጠርጠሩ ተጎድቷል። በተልባ ጠባሽ ምላሶች መዋዛትን ልምድ አድርጎታልና ነው። መደናገር፣ መዋዛት፣ መጭበርበር፣ ቸልተኝነት ተወራራሽ ባህላችን መስለዋል በየትውልዱ ሲመላለሱ ላያቸው። በምን መለኪያ ነው ሕግ አለ የሚባለው? የገጠሩ ነዋሪ እንኳ በሰላም እንዳይኖር እየተፈናቀለ፣ የከተማው ነዋሪን በላዩ ላይ ቤቱ እየፈረሰ፣ ንብረቱ ያለ ሕግ እየወደመ፣ በአገሪቱ ላይ መፈናቀልና በየአድባራቱ መጠለል አማራጭ ባጣበት ሁኔታ እየተገደለና ስቃዩን እያየ ሁሉን ችሎ በመኖሩ የተገኘን ሰላም መንግስትና ሕግ ኖረው እንዳስከበሩለት ማስመሰል ትዝብት ውስጥ የሚጥል ነው። ስለዚህም ከሰው አገር ምሳሌ ፍለጋ ከመሽከርከር የራስን ጉድ መመልከቱ ጠቃሚ በሆነ ነበር። እስካሁን ድረስ ያለው ሰላም ሕዝብ መብቱ ተከብሮለት የተገኘ ሰላም እንደሆነ አድርጎ መቁጠር የዋህነት ነው። ብዙ መናገር ዕውቀትን የመጨበጥ ተምሳሌት አይደለም። አበው ዝም ባለ አፍ ዝም አይገባም ሲሉ አፍና ቅብቃብ ሁሌ አያበላም የሚለውን አንጻራዊ አባባልም እንደ ማገናዘቢያ አስቀምጠው ነው። ጊዜያዊ የሽግግር መንግስትን መስርቶ በአገር ላይ እርቀ ሰላምን አውርዶ የሚደረግ ምርጫ የፖለቲካ ፓርቲዎች ይቅርሳ ይባባሉ ከሚደረገው ምርጫ ይበልጥ በጥብጥን የሚጋብዝ አይሆንም። ባልተስተካከለ ሁኔታ ውስጥ ሆኖ ምርጫ ውስጥ መግባት ለሰላም የተሻለ አማራጭ የሚሆንበት ምክንያትም አይታይም። ብዙ የፖለቲካ ድርጅቶች በልዩነቶቻቸው ላይ መፍትሄ ሳያገኙ ያንድ ግለሰብን ስልጣን ለማመቻቸት ብቻ ተብሎ ወደ ብጥብጥ እንዲገቡ ማድረግ በአገርና በህዝብ ላይ ትልቅ ወንጀል መፈጸም መሆኑ ሊታወቅ ይገባል። ሽግግር መንግስትን መጠየቅ ብጥብጥ ያመጣል ከተባለ ምርጫ ውስጥ መግባትስ የትኛውን ሰላም ያመጣል ብሎ መተማመኛ መስጠት ይቻላል? ምርጫው የፖለቲካና የሲቪል ማህበረሰብን እንኳን ያልተመለከተ በመሆኑ ለዚህ ሁሉ የሚሆነው ጋሪውን ከፈረሱ አለማስቀደም ነው። ለሽግግር በፊት ምርጫ የእብዶች ቀዠት ነው። ድል ለኢትዮጵያ ህዝብ።
ለረሃብ ለብርድ ያጋለጡኝን ለልመና ለጎዳና ያበቁኝን የቆሙበትን መሬት ሸርሽረ ከነ ስራቸው መልስ እንዳይሉ ጠራርጋቸው እንባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራት ያሳየኝ አስጋ በል እንግዲህ እንባዬ ኮለል በል
የታሪክ ብረዛ ለወኔ አይጣፍጥ እናምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በመግፍ ፈንታ ቆርስ ብሳ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተላለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሻዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማዬ ብሎ መታመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሃፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንደ አፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መንጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን ባሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አጣፋሪና ውሸታ ዘሉር ጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨው አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሐቅን ተናግሮ ሊከፋፈል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታከት ይበርዛል ይከልሳል። ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ሞር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያው የአባይ ሳይሆን የዋሽንግተኑ ፖቶማኩስ የሚያደባውን ሳይሆን ያገርና የህዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቷል ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲወደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነታሪኩ ጠሶ አጥዋሽ ታሪክን አትበርስ የህዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲያቅን ደም የጠማው ብለው አውግዘው ኢሕአፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሕአፓ መሪዎችና አባሎች ጉዳይ ባነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጣረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ባያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያስቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምል አንዱን ይመጣና አባል ሁን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋሃል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጼ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢህአፓ ኢሰፓም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም፣ በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ። ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ። የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የአገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስጣመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢህአፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አርፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ አሬናስ ተገዳዮች፣ ቻካን ካድሬዎች፣ ንጻርምጫ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ይከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልቆ። ክለኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቀጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልብ ነባቢትና የታባቱ ባሻገር በሚገባ የማያውቁ፣ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች፣ ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው፣ አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካ ልናሰፍን ነው። መሐይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ፣ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎሲ ቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደር ህይወት በመጀመሪያ ያዘ ሲሉ፣ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። ለባድ ሪዮት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ይሐፋም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪደናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናቀው ታሪክ ያ ትውልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ የኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ፣ የሱዳን ተቃዋሚዎችን አሳልፎ መስጠት፣ የአገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር፣ ወያኔ በአሜሪካ ትዕዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና ለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የህዝብን ጥቅም አሳልፎ ሰጥቶ በነበር፣ የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን በበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ኢህአፓ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም። ሐቀኛ ታሪክን ስንቃኝ ያ ትውልድም ሆነ ኢህአፓ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰው እንጂ። ይህ ነው ዋናው ሐቅ። የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ቢሰር ቀና ቀና ሲል ኢህአፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ኢህአፓን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ኢህአፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለሀገሩ ሲታገል ባረመን ያገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከቁ፣ ሰልጥኑ፣ ብረታታንሱ፣ ተንበርከቁ፣ እየተገዙ ጠባያ ሳምሮ መታገል የሚል ቅጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አፍሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ይሀባም የዚህ ቅርስ ንጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰው እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭምብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች፣ በህዝብ፣ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው፣ መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨዋጥበው ጸንቶ የታገለውን ከፋይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምነው አተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ታሪክ አይካድ። ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራዦች የሚደብቁት ወይም የሚያበላሿቸው መሰረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ሊያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነ ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደርዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይን ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ህዝብን ይቅርታ ሳይጠይቁ ከህዝብ ጎራ መደባለቃቸው በማንኛውም ሃይማኖት ይሁን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በመናቀው ለወንጀሉ ለጥፋቱ ንስሐ ይገባል። ቁንጫ ቀማልና ሱሃን በፈላበት ገዳም ይዘጋል ይራባል ተውነቱ ሊቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይ ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍን ፍንዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገድ ተለይ ጥሩምባ ይነፋ። ታሪክ አይበረስ ስንል በራጆች በግርግር የበላይነትን ይዘው መቀራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የሀፋንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው።